ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ሐሙስ ጥር 11 2015 ዓ.ም የጋቢና ቤ መሰናዶ ካሁን ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። እንኳን ለብርሃነ ጥምቀቱ አደረሳችሁ ልንል እንወዳለን። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። የእንደ ተመለከታችሁት የድሬዳዋ ከተማ ሙስሊሞች በዓሉን ወይም ደግሞ የከተራን ክብረ በዓልን ክርስትና እምነት ተከታዮችን በማስተናገድ እንዲሁም ደግሞ ከተራን በማስተናበር ሲያግዙ ውሏል። በዚህ ዙሪያ የተጠናቀረ ዘገባ በምሽቱ የምናስደምጣችሁ ይሆናል። ሌሎች ቴክኖሎጂ ነክ እንዲሁም ደግሞ ወጣት ተኮር የሆኑ ዘገባዎችን ይዘን ወደ እናንተ የመጣ ነው። የደገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው በድሬዳዋ ከተማ የእስልምና እምነት ተከታዮች የከተራ ክብረ በዓል በልዩ ሁኔታ እንዲከበር በማድረግ የራሳቸውን አስተዋጽኦ ሲያበረክቱ ተመልክተናል። አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
06 ቀበሌ ኮኔል አካባቢ ያገኘናቸው እነዚህ በጎ ፈቃደኞች ተባባሪ ከሆኑ የሰፈር ነዋሪዎችና የንግዱ ማህበረሰብ ገንዘብ በማሰባሰብ በእነሱ ሰፈር ለሚያልፉ የኦርቶዶክስ ክርስትና ምዕመናን ልዩ ልዩ ጣፋጭ ምግቦችና ውሃ አዘጋጅተው እየጠበቁ ናቸው።
ምን አዘጋጃችሁ? እዚህ ምን ታረግ ነው የመጣችሁ?
ታቦቱን ለመቀበል ለማስተናገድ።
ምን ምን ታደርጋላችሁ? አሁን
ሰበቅ፣ ዳቦ፣ ሙስ
ይህ ዘንድሮ ብቻ ያዘጋጃችሁ?
ሁሌ ነው የምናዘጋጀው። በአመት
ከለጋሪ አቅጣጫ የጊዮርጊስን ታቦት አጅበው የመጡ ኦርቶዶክስ ምዕመናን ኮኔል ሲደርሱ ይህ መስተንግዶ ተደርጎላቸዋል። ይህ መሰሉ ዝግጅት በሌሎች ሰፈሮችም እንደነበረ ካሰባሰብነው መረጃ ለመረዳት ችለናል። በወቅቱ ያነጋገርናቸው ምዕመናንም ከለጋሪ ጀምሮ ተመሳሳይ መስተንግዶ ሲደረግላቸው እንደነበረ ለአሜሪካ ድምጽ አስታውቀዋል።
እኔ መስከረም ደስታ እባላለሁ። እዛ ጋ ሙስሊሞች በደንብ ነው ደስ በሚል ሁኔታ ነው ያስተናገዱ። በጣም ጥሩ ነው፣ ደስ ሁሉ ነገር። ውሃ ምንም ከለጋሪ ጀምሮ እስካሁን ድረስ እየሰጡ ነው ያሉት። በጣም ደስ ይላል።
የማሰሉ በጎ ፈቃድ ስራ የመጀመሪያቹ እንዳልሆነና ወደፊትም እንደሚቀጥሉበት በጎ ፈቃደኞቹ ነግረውናል።
አዲ ማህመድ ባላሎ ከበሌ 06 ነዋሪ ነኝ። ያው ዛሬ ጥምቀት በዓል አከባበር እንደሆነ ይታወቃል። ያው ብዙ ጊዜ እኛ እንደዚህ የአካባቢው ወጣቶች አንድ ላይ ተሰብስበን ያው ጥምቀቱ የሚያልፈው በእኛ ዘመድ ስለሆነ የማውጣትና የማስገባት ስነ ስርዓት እንሰራለን ማለት ነው። በበጎ ፈቃደኝነት
በሰላም ሸኝን አቀባበል አደረግንላቸው። በደስታ በፍቅር ተቀበልን። ደስ አለን። እኛ
ነገም ሲመለስ
ለአመት አመት ያድርሰን። የነገም ደግሞ አለ ገና ከነገ ወዲያም። ይሄን ደግመን እናደርጋለን።
በጎ ፈቃደኞቹ በእነሱ በዓለም ክርስቲያኖቹ ተመሳሳይ መስተንግዶ እንደሚያደርጉላቸው ነው የነገሩን።
ቀበላሉ ቴሚር ይሰጣሉ።
እኛም በእነሱ በዓል ላይ እንደዚህ እናደርጋለን። እነሱ በእኛ በዓል በተመሳሳይ እንደዚህ ተከባብረን ነው አብረን የሚኖረው ማለት ነው።
የኮኔልና መጋላ አካባቢ ነዋሪዎች በነገ ዕለትም ታቦቱ ሲመለስ ተመሳሳይ ዝግጅት አድርገው ለመቀበል መዘጋጀታቸውን አስታውቀዋል። በድሬዳዋ ከልዩ ልዩ ሰፈሮች የተነሱ ታቦታት አሸዋ ፊሊጶስ ወደሚገኙ ጊዜያዊ ማደሪያቸው አርፈዋል። አብዛኞቹ ታቦታት ነገ ወደ የማደሪያቸው የሚመለሱ ሲሆን የቅዱስ ሚካኤል ታቦት ከነገ በስቲያ፣ የእግዚአብሔር አብ ደግሞ ቅዳሜ ወደ የማደሪያቸው ይመለሳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ነዋሪነቱን በሎስ አንጀለስ ከተማ ያደረገው የህብረ ሙዚቃ መሪው ቻርልስ ዲከርሰን በርካታ አፍሪካ አሜሪካዊ ወጣቶች ህዝብ ባሉባቸው ከተሞች ውስጥ የወጣቶች ግዙፍ የሙዚቃ ቡድን ወይም ደግሞ ኦርኬስትራ ሊዋቀር እንደሚገባ ያምናል። ይህም ወጣቶችን ከጎዳና በማራቅና እንዲሁም ደግሞ ከተለያዩ አልባሌ ዝንባሌዎች እንዲርቁ እንደሚያደርግም ያምናል። በዩናይትድ ስቴትስ ትልቁን አብዛኛውን አፍሪካውን አሜሪካውያን የተካተቱበትን የሙዚቃ ኦርኬስትራ መስርቷል። ሀብታሙ ስዩም በዚህ ዙሪያ የተሰናዳውን ዘገባ እንደሚከተለው ወደ አማርኛ መልሶታል።
በደቡብ ሎስ አንጀለስ በሚገኘው ሆልማን የሜቶዲስት ህብረት ቤተ ክርስቲያን በየአመቱ የሚከበረው የማርቲን ሉተር ኪንግ ቀን በእጅጉ ልዩ ነው። በአውሮፓውያኑ 1968 ከመገደሉ አንድ ወር አስቀድሞ ዶክተር ኪንግ በዚህ ስፍራ ምዕመናንን ሰብከዋል። ዘንድሮው ኢነር ሲቲ ዩዝ ኦርኬስትራ የተባለው የከተማው ግዙፍ የሙዚቃ ቡድን የማርቲን ሉተር ኪንግን ህልም አለኝ የተሰኘ እውቅ ንግግር፣ እንዲሁም የወጣቷን ገጣሚ አማንዳ ጎርማንን የወጣነው ዳገት የተሰኘ ስራን በህብረ ዝማሪና በልዩ የኦርኬስትራ ቅንብር አቅርበዋል። አምበር ዳውትሬይ የኦርኬስትራው አባል ናት።
Personally, it resonates because, as her words say,
ግጥሙ የኔንም የግል ስሜት ያስተጋባል። ምክንያቱም እሷም በቃላት እንደነገረችን እኔም ከባሮች ሲወርድ ሲዋረድ የተገኘው ጥቁር ሴት ነኝ። ይሄ እንደ ህዝብና ሀገር እዚህ ለመድረስ ምን ያክል ርቀት እንደመጣን ያሳያል።
የሁለቱ የሙዚቃ ስራዎች ቀማሪ ቻርልስ ዲከርሰን ነው። ላለፉት 40 አመታት የህብረ ሙዚቃ መሪ ሆኖ ሰርቷል። በአውሮፓውያኑ 2009 የበጋ ወራት በአብዛኛው ጥቁር አሜሪካውያን ከሚኖሩበት ደቡብ ሎስ አንጀለስ የመጡ ወጣት ሙዚቀኞች የወጣቶች ኦርኬስትራ እንዲያቋቁም እንደጠየቁት ያስታውሳል። በመላ ዩናይትድ ስቴትስ የወጣቶች ኦርኬስትራዎች አሉ። አብዛኞቹ የሚገኙት ግን በሀብታም ሰፈሮች አሊያም በከተማው ዳርቻ ባሉ ስፍራዎች ነው። ማህበራዊና ኢኮኖሚያዊ ችግር ባለባቸው የከተማዋ እምብርት አቅራቢያ ስፍራዎች ውስጥ ግን የሉም። የተለያየ መሰረት ያላቸው ሰዎች ብዙም በማይኖሩበት በቱጃሮች ስፍራ ነው ብዙ ጊዜ የሚቋቋሙት። በድሆች መንደር መሃል ኦርኬስትራዎች የሉም ማለት ይቻላል። እነዚህ ወጣቶች የሚኖሩት የሚጫወቱት ደግሞ በእነዚህ ስፍራዎች ነው። በጥሩ ሁኔታ የመጫወት አቅም አላቸው ነው ያለው ዲከርሰን። ከ13 ዓመት በፊት 9 ብቻ አባላት የነበሩት ኦርኬስትራው ዛሬ አባላቶቹ 75 ደርሰዋል። ለትርፍ ያልተቋቋመው ኦርኬስትራ ከተጫዋቾቹ ምንም አይነት ገንዘብ አይቀበልም። የሙዚቃ መሳሪያዎችንም በነጻ ያቀርባል። እድሜያቸው ከ10 ዓመት ጀምሮ ያሉ ታዳጊዎችን ቡድኑ አካቷል። የኦርኬስትራው ምሰሶዎች ግን የመለስተኛና ከፍተኛ ሁለተኛ ደረጃ ተማሪዎች ናቸው። ማህደራቸው ከፍተኛ ስፍራ በሚሰጣቸው ስፍራዎች ትርኢቶችን ማቅረባቸውን ያሳያሉ። ጆርዳን ቡዛ ከኦርኬስትራው አባላት መካከል አንዱ ነው።
I was playing for Michelle Obama.
ለሚሼል ኦባማ ተጫውቼላቸዋለሁ። በብሔራዊው የነጻነት መናፈሻ ወይንም ናሽናል ሞል ሃሊውድ ቦል ተብሎ በሚጠራው ግዙፍ ትርኢት ማሳያ በአሜሪካ ብሔራዊ የእግር ኳስ ሊግ መድረኮችና በሌሎች አስገራሚ ስፍራዎች ስራዎቼን አቅርቤያለሁ። የተለያዩ ቁልፍ ሰዎችን አግኝቻለሁ። እጅግ ከፍተኛ የአጫዋወት ልምድም ቀስሜያለሁ ነው ያለው ጆርዳን። የኦርኬስትራ በአብዛኛው ጥቁር አሜሪካውያንን ከማካተቱ በተጨማሪ ከሌሎች ማህበረሰቦች የመጡ ሙዚቀኞችንም ይቀበላል። ሉዊስ ጂሜኔዝ ከነዚህ አንዱ ነው። This group has helped me develop into the budden zari deraskubetin mannenet ndadaber ye classical muzikenya hunye indiketil rertoñal yezi orkestra ub negeru minim aynet ye koda qalem binorih be classical muzika ust edil ndalleh yemiyaragagit mohunu no tayim litun tichilalleh tiqur afrikawi amerikawim litun tichilalleh minim aynet qalem binorih ezi teqabaynet alleh ne yalo luis ye dickerson rai be united states bemigeñ በተለይም ላቅ ያለ ቁጥር ያለው ወጣት ጥቁሮች በሚኖሩባቸው ከተሞች ሁሉ ተመሳሳይ ኦርኬስትራዎችን ማቋቋም ነው። በአሁኑ ሰዓት የደቡብ ቺካጎ ወጣት ኦርኬስትራን በማቋቋም ላይ ይገኛል።
የጋቢና ቬ መሰናዶ ይቀጥላል። አስከትለን ደግሞ በናይጄሪያ ለአይነ ስውራን ስለተዘጋጀ አንድ መነጽር ነው የምናስተዋውቃችሁ። ወደዛው እናልፋለን።
ሜሻች ኦዲዮን በትምህርት ቤቱ ቅጽር ግቢ ወደሚገኘው የቴክኖሎጂ ክፍል እየሄደ ነው። ዛሬ ለትዕይንት የቀረበው የቴክኖሎጂ ስራም ለንባብ ያግዘዋል። የ17 ዓመቱ ኦዲዮን ከወልደቱ አንስቶ ማየት የተሳነው ሲሆን ከናይጄሪያ ግዙፍ ከተሞች አንዷ ወደሆነችው ሌጎስ ለትምህርት መጥቷል። ኦዲዮን ሙዚቀኛ ነው። ታዲያ ብሬል ብቻ በማንበብ ዓለምን መረዳት እንዴት ሊሳካ እንደሚችል ያሳስበዋል።
ይህንን መተግበሪያ እመርጠዋለሁ። አሁን የማነበው በብሬል ላይሆን ይችላል፣ ነገር ግን ይሄ መተግበሪያ ነገሮችን ለመለየት ይረዳኛል።
የኦዲዮን ተስፋ የታደሰው በናይጄሪያ በተሰራው ቪንሳይት በተሰኘው የስራ ፈጣሪ ድርጅት አማካኝነት ነው። ይሄ ተቋም የጽሁፍና የድምፅ መልእክቶችን የሚተረጉም መተግበሪያን ጨምሮ ብዙ ነገሮችን አምርቷል። የተቋሙ ዋና ስራ አስፈጻሚ ኬላዎ ቶሚ አሁን ላይ መተግበሪያውን ከአይን መነጽር ጋር ለማዋሃድ እየሰሩ ይገኛሉ።
The glasses, the other glasses, is pretty much leveraging the same technology as
well. መነጽሩ መተግበሪያው የሚሰራውን ነገር የሚሰራ ሲሆን ተመሳሳይ ቴክኖሎጂ እየተጠቀመ ነው። ይሄ መነጽር ማየት የተሳናቸው እንዲያነቡ ገንዘብና በአካባቢያቸው ያሉ ቀለሞችን እንዲለዩ የሚያደርግ ሲሆን በጊዜ ሂደት ደግሞ እይታ እንዲሻሻል ያደርጋል።
ኬላው ይህ ሀሳብ የመጣለት አንድ የሚያውቀው ዩኒቨርሲቲ የሚማር ማየት የተሳነው ወዳጁ በንባብ ችግር ምክንያት ትምህርት ማቋረጡን ከነገረው በኋላ እንደሆነ ይናገራል። የዓለም የጤና ድርጅት በዓለም ላይ ካሉ ማየት ከተሳናቸው ውስጥ ከ15% በላይ የሚሆኑት አፍሪካውያን እንደሆኑ አስታውቋል። አብዛኞቹም ህይወትን ለመግፋትም ሆነ በትምህርታቸው ስኬታማ ለመሆን የሚያግዙ የመርጃ መሳሪያዎች እጥረት እንዳሉባቸውም አስታውቋል። ቪንሳይት የተሰኘው ተቋምም አጋዥ መሳሪያዎቹ በተለያዩ ትምህርት ቤቶችና ተቋማት ውስጥ አገልግሎት እየሰጠ እንደሆነ ጠቅሶ እስካሁን ድረስም 5000 መሳሪያዎችን ሸጫለሁ ብሏል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማህር ክሌ ለጋቢና ቪ ያላችሁ አድርሱን። ተከታዩን ዘገባ ላስተዋውቃችሁ። የሀገር ውስጥ ተፈናቃዮች በቂ ሰብአዊ መብት ጥበቃ እንደማይደረግላቸውና በሀገሪቱ ፖለቲካ ውስጥም እንደማይሳተፉ የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ገለጸ። ህብረቱ በአሁኑ ወቅት ከ4.2 በላይ ዜጎች በጦርነትና በግጭት ተፈናቅለው ችግር ላይ መውደቃቸውንም ጨምሮ አስታውቋል። ህብረቱ በሀገር ውስጥ ተፈናቃዮች ሰብአዊ መብትና ፖለቲካዊ ተሳትፎን በተመለከተ ውይይት ከፖለቲካዊ ፓርቲና ሲቪክ ማህበራት ተወካዮች ጋር በሐዋሳ ከተማ ላይ ተገኝቶ መክሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎት ነበር።
የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ስራ አስኪያጅና የህግ ባለሙያ አቶ መስዑድ ገበየው በአሁኑ ወቅት ከ4.2 ሚሊዮን በላይ የአገር ውስጥ ተፈናቃዮች በአገሪቱ እንዳሉ ለአሜሪካ ድምፅ ገልጿል። አቶ መስዑድ እነዚህ ዜጎች የሰብአዊ መብት አያያዝ ጉድለት እንዳለባቸውም ተናግሯል።
አንዱ ለሰብአዊ መብት ተጋላጭ ናቸው ብለን ትኩረት አድርገን ከምንሰራባቸው ብዙ ሲቪል ማህበራትም የማይሰሩበት ነው ይሄ ጉዳይ። አንደኛ የፖለቲካ ጉዳይ ተደርጎ ይታያል። ሁለተኛ የሴኩሪቲ ወይም የደህንነት ጉዳይ ተደርጎ ይታያል። በሶስተኛና በጣም የተሳሳተው አመለካከት ደግሞ የቻሪቲ ሞዴል ነው። በአብዛኛው ሰው ስለመፈናቀል ሲያስብ ዱቄትና ስንዴ ይዞ መሄድን ነው እንጂ የሚያስበው እነዚህ ሰዎች እኮ ዜጎች ናቸው እና መፈናቀል ለበጣም በርካታ ለሆኑ የሰብአዊ ጥሰቶች ጥሰት የሚያጋልጥ ነው። ለምሳሌ ሴቶችን ብናይ በመፈናቀል ሁኔታ ውስጥ ይደፈራሉ። ከእርግዝና ጋር በተገናኘ የሕክምና መድኃኒቶችን አያገኙም። የግል ንጽህና ለመጠበቅን የማይመች ነው የሚሆነው። ልጆች ከትምህርት ቤት ውጭ ይሆናሉ። ልጆች ተገቢውን የህክምና ክትትል እናቶች፣ ነፍሰ ጥሮች አያደርጉም። በተከታታይ መወሰድ ያለባቸው መድኃኒቶችን የሚወስዱ የተለያዩ አይነት በሽታ ያለባቸው ሰዎች ይኖራሉ፣ አረጋውያን ይኖራሉ፣ የአካል ጉዳተኞች ይኖራሉ እና ይሄ ሁሉ መብት ችግር ውስጥ ነው የሚወድቀው በመፈናቀል ሁኔታ ውስጥ ስንሆን።
ህብረቱ ከ16 ፓርቲዎችና ከተለያዩ ሲቪክ ማህበራት ተወካዮች ጋር በአገር ውስጥ ተፈናቃዮች የሰብአዊ መብት አያያዝና ፖለቲካዊ ተሳትፏቸውን በተመለከተ በተለይም በደቡብ ክልል ጥር 29 2015 ዓ.ም ይደረጋል በሚባለው ውሳኔ ህዝብ ላይ በሐዋሳ ከተማ ዛሬ መክሯል። ከሚደርስባቸው የመብት ጥሰት በተጨማሪ በአገሪቱ ፖለቲካ ውስጥ የመሳተፍ መብታቸው ተነፍጓል ሲሉ አቶ መስዑድ ተናግሯል።
የዜግነት መብት ደግሞ አንዱ የሚሰጠው የዲሞክራሲ ተሳትፎ ነው፣ መምረጥና መመረጥ ነው። ይህንን እንኳ ስናይ የምርጫ ቦ ለምሳሌ አንድ ተፈናቃይ እጩ ሆኖ በፓርቲዎች መቅረብ ይችላሉ ስንል የተፈናቃይ ካምፕ ውስጥ ሆኖ እንዴት አድርጎ ተንቀሳቅሶ ነው የሚመርጠው? አንደኛ። ሁለተኛ ደረጃ የህግ ማዕቀፉ አሁን ያለው ህግ ማዕቀፍ ራሱ ተፈናቃዮች ድምፅ ሲሰጡ ያሉበት ቦታ ላይ ሆነው ድሮ ለነበሩበት ቦታ ነው ድምፁ የሚሄደው። ስለዚህ አንተን ያፈናቀለህ የፖለቲካ ሲስተም ውስጥ ያለን አንድ እጩ የምትመርጥበት ምክንያቱ በጣም በጣም አቀጭን ነው።
ህብር ኢትዮጵያ ፓርቲን ወክለው በውይይቱ ላይ የተሳተፉት አቶ ታምራት አሰፋ የተፈናቀሉ ዜጎች በሁሉም የምርጫ አይነቶች በውሳኔ ህዝብ እንዲሁም በአገራዊ የምክክር መድረክም የመሳተፍ መብታቸው ሊጠበቅ ይገባል ብለዋል።
በሀገር ውስጥ የተፈናቀሉ ዜጎችም በናሽናል ዲያሎጉ በአገራዊ ምክክሩ መድረክ ላይ ድርሻ እንዲኖራቸው እንፈልጋለን። ኢንክሉሲቭ የሚባለው ሌላ ሚኒንግ የለውም። ሌሎችንም እንደዛው ማለታችን ነው። ሲቀጥል ደግሞ ፓርቲሲፓቶሪ መሆን መቻል አለበት። ፓርቲሲፓቶሪ ካልሆነ ወደ መድረክ ተቀራርበን ሀሳብ ካልተለዋወጥን በጣም ምሁራን አሉ፣ በጣም ያውቁልን አሉ፣ በጣም ልብ ጥሩ ተሞክሮ ተወስዷል እየተባለ አየር ላይ የሚቀር ጉዳይ ከሆነ ኤችለን ሌቭልስ ካልወረደ አስቸጋሪ እንደሚሆን በደንብ እያነሳን ነው የምንሄደውና
የሀገር ውስጥ ተፈናቃይ ዜጎች ፖለቲካዊ ጉዳዮች ላይ እንዲሳተፉ ጥበቃ ሊደረግላቸው ይገባል በማለት የተናገሩት ደግሞ ከደቡብ ክልል ብልጽግና ፓርቲ የተወከሉት ጸዳለች ሚካኤል ናቸው።
አንዱ ጥሩ ነው ብዬ ማስበው እንደ ብሔራዊ ምርጫ ቦርድ በተለይ በዚህ ዓመት በሚካሄደው ህዝበ ውሳኔ በሚካሄድባቸው አካባቢዎች ላይ ተፈናቅሎ ያሉ ዜጎችም መብታቸውን ኤክሰርሳይዝ ሊያደርጉ ይገባል በሚል የተለያዩ ጊዜያዊ የምርጫ ማስፈጸሚያ ቦታዎችንም ጭምር ያቋቋሙበት አግባብ አንዱ ትልቅ ፕሮግረስ ነው ብዬ ነው የሚወስደው። ይሄ ግን በሚሆንበት ጊዜ አካባቢው ቅድም ሲቀርብም እንደነበረው ሴኪር የሆነና አንሴኪር የሆኑ ሁኔታዎች በሚያጋጥሙበት ጊዜ የጸጥታ አካላትም ደግሞ ሚናውን ሊወጣ ይገባል። ለምን? ዜጎች ናቸው።
የሀገር ውስጥ ተፈናቃዮች በ11 ክልሎች እንደሚገኙ የተገለጸ ሲሆን ምክንያቱም ጦርነት፣ የእርስ በርስ ግጭትና ማንነትና ሃይማኖትን የለዩ ጥቃቶች እንዲሁም የተፈጥሮ አደጋዎች ናቸው ሲሉ አቶ መስዑድ ተናግሯል። ከተፈናቀሉ በኋላ ይደረግላቸዋል የሚባለው ድጋፍም ሰብአዊነትን ያገናዘበ እንዳልሆነም አስረድቷል። ችግሩ በዘላቅነት የሚፈታው ግን መፈናቀል ሲቆምና በማፈናቀል ወንጀል ውስጥ እጃቸውን ያስገቡ ሰዎች በሕግ ተጠያቂ ሲሆኑ ብቻ ነው ብሏል።
ስንቶቻችንን በቆሎ እንጀራ ቤታችን የምንበላው የበቆሎ ዳቦ የምንበላው? እርዳታ ግን በብዛት ካሎሪ ያለው ስለሆነ ለብሶ ያደርሳል በሚል እኛም ማንመገበውን እኛም ማን የማይመቸንን ነገር ነው እየሰጠን ያለ ነው እና ይሄ አመለካከት በራሱ ጤናማ አይደለም። ስታንዳርዶች አሉ። በእርግጥ ግን መንግስት ደግሞ አሁን አንዱ ትልቁ ችግር ከዚህ ጋር በተገናኘ የህግ ማዕቀፉም የተቋም ማዕቀፉም በሚፈለገውና ለዛ በሚመጥን ስላይደለ ይህንን ተከታትሎ ችግሩ እንዳይከሰት መከላከልን እየተሰራ ጎን ለጎን ደግሞ ችግሩ ቢከሰት ለዛ መልስ የሚመጥን በቂ ዝግጅት የማይደረግበት እና በድንገት የሚደረግ እንደመሆኑ ሰዎች በሰብአዊነት የሚያደርጉት እና በጣም ያጫጭር ጊዜ ምናልባት ለሳምንት ለሶስት ቀናት ለአራት ቀናት የሚሆን እርዳታ የሚገኝበት አብዛኛው ብዙ ተፈናቃዮች ብዙ ሰፈር የሚያደርጉበት የሚሰቃዩበት ነው እና ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው።
በኢትዮጵያ የሀገር ውስጥ ተፈናቃይ ዜጎች ቁጥር ባልተለመደ ሁኔታ የናረው እንደ አውሮፓ አቆጣጠር ከ2018 ዓመተ ምህረት አንስቶ እስካለፈው ኦክቶበር 22/2022 ዓመተ ምህረት ድረስ ባሉ 4 ዓመታት ውስጥ ነው። የትግራይ ክልል ሳይጨምር ከ4.2 ሚሊዮን በላይ ዜጎች መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት አይኦኤምና የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃዎች ያስረዳሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በመቀጠል ደግሞ ስመኝሽ የቆየ ከአትክልት ተረፈ ምርት የሴቶችን ንጽህና መጠበቂያ ከሰሩ ወጣቶች ጋር ታስተዋውቅናለች።
ቤት የአሜሪካ ቀዳማዊት እመቤት ጂል ባይደን የአፍሪካ መሪዎችን የትዳር አጋሮች ለብቻ ባስተናገዱበት ዝግጅት ላይ ነው እንግዲህ ቃል ኪዳንን አንቺን ያየንሽ ከአጠገባቸው ተቀምጠሽ እና ብዙዎች በምን ምክንያት እዛ ቦታ ላይ ልትገኝ እንደቻልሽ ሲጠይቁ ነበር እና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ልትገኝ እና እንዴት አጠገባቸው ልትቀመጭ ይቻልሽ? በምን ጉዳይ ላይ ነው ንግግር ያደረግሽው?
ውድድር ነበር፣ ወርልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ። የእሱን ከአለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበር እኛ። እነሱ ስፖንሰር አደረጉም። በተጨማሪም ቅድም እንዳልኩሽ የያንግ አፍሪካ ሊደርስ ኢኒሽቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያሰቡ ስራ ነበር አፍሪካ ላይ። ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሃፒ ሞዴስ ነው እኛ ነን። ስለዚህ ይህንን እድል ሰጡን እና ዩኤስኤድ ለእኛ ላከልን፣ ስፖንሰር አደረገም ማለት ነው እዛ እንድንገኝ። የሄድንበት ዓላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጣሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይህን ፕሮግራም አልነገሩም ነበር ለደህንነትም ተብሎ። አጋጣሚ ላይ ግን ያው ትገልጻላችሁ፣ ትወክላላችሁ በማለት እኛንም ሰርፕራይዝ ነው ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደንን ነው ያስተዋወቅኳት። ስለ ስራዬ እንዴት እንደተጀመረ ተናግሬ ለእሷ ነው መድረኩን የከፈትኩት ማለት ነው።
ሃፒ ፓድስ የሴቶች የወር አበባ መጠበቂያ ምርት ነው። በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁት። እስኪ አጀማመራችሁ ምን ይመስል ነበር? እንዴት ወደዛ ልትገቡ ቻላችሁ? ቃል ኪዳን፣
የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ህብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር። ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴት እህቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ ፈጠረብኝ እና ሲምፕሊ ሰርች አደረግኩኝ ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያው የመጣው።
ውቢት፣ ወደ አንቺ ልምጣ። አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለች እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ? በዛ ዙሪያ ያላችሁ እውቀትስ ምን ይመስላል?
በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል 90% የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከ500 ዓመት በላይ ነው የሚፈጀው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው 6 ወር ብቻ እንዲቆይ ነው ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው።
ስለዚህ ምን አይነት ግብዓቶችን ነው የምትጠቀሙት?
የምንሰራው በሙዝ ቃጫ ነው። ሙዝ ውስጥ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከ60% የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው። አብዛኛዎቹ ቀደም እንዳልኩሽ የንጽህና መጠበቂያዎች 90% ፕላስቲክ ስለሆኑ ለሴቶች አንዳንዴ አለርጂ ራሽ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው እኛ የጣራ።
ምን ያክል ጊዜ ሆናችሁ ከጀመራችሁት?
ከጀመርነው ይህ አይዲያ ከመጣ 3 አመት ሆኖናል። ቀጥታ ያደረግነው ፓተንታችንን ነው የያዝነው። 3 ፓተንት አለን። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደሱ ከሄድን በኋላ የፈለግነው ምንድነው ራሳችንን ብቁ ማድረግ ነው በእውቀት። ምክንያቱም ስለ ቢዝነስ ቅድም እንዳለችው ምንም እናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ ነው እስካሁን ድረስ የደረስነው። እኔ 3ኛ ዓመት ተማሪ ነኝ። ያው 12ኛ ክፍል ሆኜ ነው ይሄ አይዲያ የመጣው።
ሁለታችሁ እህትማማቾች ናችሁ? ወላጆቻችሁ በአካባቢያችሁ ያሉት ድጋፍ ያደርጉላችኋል?
መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖርም። ምክንያቱም የሚታየን ህልም የራሳችን ነው። የሚታየን ሰው ላይልን ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል።
አልኪዳን ዳንቺ ልምጣ። እንዳልሽ ቅድም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን የሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሽው?
መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሀሳብ ለመምጣት። ምክንያቱም ኑሮ መኖር አለብኝ፣ ስለዚህ ገቢ ያስፈልገኛል። ስለዚህ እኩል ለኩል ነበር ማስኪደው። ግን ወደ በኋላ ላይ
ሲሰራሽ ማለት ነው
እየሰራው ጎን ለጎን ነበር ማስኪደው። ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓርስ ላይ ነው ፎከስ ማድረገው ማለት ነው።
ቢ ቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እስኪ ስለሱ ደግሞ ንገሩ። ምን አይነት ውድድር ነበር? ለሃፒ ፓርስስ ምን የጠቀማቸው ነገር አለ?
ወርልድ ስኪል ኮምፒቲሽን ቢ ቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪልስ አንዱ አካል ነው እና ቢቼንጅ ሜከር 2022 አሸናፊ ነን። ብዙ ገዛ አድርጎልናል፣ ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የ2000 ዩሮ ፈንድ ሰጥቶናል። እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክሳብ አዲስ ሪች ፎር ቼንጅ ውድድሮችን አሸንፈናል። በጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይህንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን።
ወደፊት ምንድን ነው እንግዲህ አላማችን?
በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይህን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጭ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ በህንድም አፍሪካ ውስጥ ኬንያም ሩዋንዳም ይሰራበታል። እኛ ሀገር ነው የመጀመሪያ። እኛ ሀገር ለምን አይመጣም የሚል ሀሳብም ስላለ ከእነሱ ጋር በመፈራረብ ፓይለት ቴስት ለማድረግ ቢያንስ ለ200 ሴቶች የ3 ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘት እና ቀጣይ ስንመሰርት ሃፒ ፓርስን አስተካክለን በደንብ ለመምጣት አስበናል። ወደፊት ሀሳባችን የሩቅ ሀሳባችን ሃፒ ፓርስን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ይህን ፕሮዳክት እንዲጠቀሙ ለማድረግ ሀሳብ አለን።
እሺ፣ መልካም እድል ለሁለታችሁም። በጣም አመሰግናለሁ።
እሺ፣ አመሰግናለን።
የተከበራችሁ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ አጠናቀቅን። በድጋሚ ለክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ እንኳን ለብርሃነ ጥምቀቱ አደረሳችሁ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።